ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን እንገልጻለን።
ክቡራንና ክቡራት አድማጮቻችን፣ በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የሰኔ 1 2010 ዓ ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ፍራንቼስኮ አት ፖንቲፊክስ በተሰኘው የትዊተር ገጻቸው ላይ በዛሬው ዕለት ባስተላለፉት የጽሑፍ መልእክት እንደ ገለጹት የልበ ኢየሱስ በዓል የሚከበርበት ቀን እግዚአብሔር አስቀድሞ እንደ ወደደን እንድናስታውስ ያደርገናል። እግዚአብሔር ሁል ጊዜ ይጠብቀናል፣ ወደ ፍቅሩና ወደ ልቡ እንድንመለስ ይጋብዘናል ማለታቸው ተገልጿል። የዛሬውን ለስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ የምህረት ተግባራት ኢየሱስ ያስተማረን የፍቅር መንገድ ናቸው ማለታቸው መገለጹን የሚያመለክት ዜና በቅድሚያ እናስደምጣችኋለን። በማስከተል ርዕሰ ሊቃነ ጳጳሳት ፍራንቼስኮ በጥር 16 2010 ዓ ም በሎርድ በተካሄደው 52ኛው ዓለም አቀፍ የመገናኛ ብዙሃን ቀን ጉባኤ ላይ እውነት ነጻ ያወጣችኋል፣ የውሸት ዜናና ጋዜጠኛ ለሰላም በሚል ርዕስ ያስተላለፉትን መልእክት ክፍል 2 በድጋሜ እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን። የዛሬውን ዝግጅታችንን ዋና ዋና ዜናዎችን በማስቀደም እንጀምራለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ የምህረት ተግባራት ኢየሱስ ያስተማረን የፍቅር መንገድ ናቸው ማለታቸው ተገልጿል። ቅዱስነታቸው ይህንን የተናገሩት በዛሬ ዕለት ማለትም በሰኔ 1 2010 ዓ ም በቫቲካን በሚገኘው በቅድስት ማርታ የጸሎት ቤት ቀሳውስት፣ ደናግላንና ምእመናን በተገኙበት ባሳረጉት መሥዋዕተ ቅዳሴ ላይ እንደ ነበረ ለመረዳት የተቻለ ሲሆን እግዚአብሔር ለእኛ ያለው ፍቅር ገደብ የለሽ ፍቅር እንደሆነ ገልጸው የእግዚአብሔር ፍቅር ታላቅነቱ የሚለካው ራሱን ዝቅ በማድረጉና ለእኛ ባለው ርኅራዬ ላይ መሠረቱን ያደረገ እንደሆነ ገልጸው ፍቅርን በተመለከተ ክርስቶስ ከእኛ ታላላቅ የሚባሉ ተግባሮችን ሳይሆን የሚጠብቀው ነገር ግን ከእርሱ ጋር በመሆን በየለቱ በመናደርጋቸው ትናንሽ የፍቅር ተግባራት ነገር ግን ተጨባጭ በሆነ መንገድ መተግበር እንዳለብን ይጠይቀናል ብለዋል። በአውሮፓውያኑ የቀን አቆጣጠር የላቲን ስርዓት አምልኮን በሚከተሉ የካቶሊክ ቤተ ክርስቲያን ምእመናን ዘንድ በዛሬው ቀን ማለትም በሰኔ 1 2010 ዓ.ም የልበ ኢየሱስ በዓል በታላቅ መንፈሳዊነት ተከብሮ ማለፉ የሚታወቅ ሲሆን በዚህ መሰረት ቅዱስነታቸው በዛሬው ዕለት ያደረጉት አስተንትኖ በዚሁ በልበ ኢየሱስ በዓል ላይ ትኩረቱን ያደረገ እንደነበረም ለመረዳት ተችሏል። እግዚአብሔርን አስቀድመን የምንወደው እኛ አይደለንም፣ ነገር ግን አስቀድሞ የሚወደን እግዚአብሔር ራሱ ነው በማለት ስብከታቸውን የቀጠሉት ቅዱስነታቸው ነቢያት እግዚአብሔር አስቀድሞ እኛን መውደዱን በተመለከተ በሚገባ ለመግለጽ በማሰብ በጸደይ ወራት ከሁሉም አበቦች አስቀድሞ የሚያብበው የኦቾሎኒ አበባ እንደሆነ በመግለጽ ይህንንም ተምሳሌታዊ በሆነ አቋን በመጠቀም በተመሳሳይ መልኩም ሁሉ ጊዜም ቢሆን እኛን አስቀድሞ የሚወደን እግዚአብሔር መሆኑን ቀድሞ የሚጠብቀንና ቀድሞ የሚወደን እግዚአብሔር ነው እንጂ እኛ አይደለንም በማለት ቅዱስነታቸው ጨምረው ገልጸዋል። ነገር ግን የእግዚአብሔርን ፍቅር በደንብ መረዳት ቀላል የሆነ ነገር አይደለም። ዛሬ በቀዳሚነት ሐዋርያው ጳውሎስ ወደ ኤፌሶን ሰዎች በጻፈው መልእክቱ በምዕራፍ 3 ከቁጥር 8 እስከ 12 አልፎም ከ14 እስከ 19 ላይ ሲነበብ እንደሰማነው የማይመረመረው የክርስቶስ ባለጠግነት በማለት የእግዚአብሔርን ፍቅር ተመራምረን የምንደርስበት ነገር እንዳልሆነ ያሳየናል ያሉት ቅዱስነታቸው ይህንን ሐሳባቸውን በሚገባ ለማስረጽ በማሰብ የሚከተለውን ብለዋል።
Un amore che non si può capire. Un amore di Cristo che supera ogni conoscenza.
ይህንን ፍቅር ለመረዳት በጣም ያዳግታል። የክርስቶስ ፍቅር ከህሊናችን በላይ የሆነ ፍቅር ነው። ከሁሉም በላይ ነው። የእግዚአብሔር ፍቅር እንዲህ በጣም ታላቅ የሆነ ፍቅር ነው።
Un poeta diceva che era come il mare senza rive, senza fondo, un mare senza limite.
አንድ ገጣሚ ይህንን የእግዚአብሔርን ፍቅር በተመለከተ ሲናገር ዳርቻውና ጥልቀቱ የማይታወቅ ውቅያኖስን ይመስላል በማለት ገልጾት ነበር። ይህንን አይነቱ ፍቅር ነው ታዲያ እኛ መረዳትና መቀበል የሚገባን ብለዋል። በደህንነት ታሪክ ውስጥ እግዚአብሔር የርሱን ፍቅር ገልጾልን እንደነበረ በማስታወስ ስብከታቸውን የቀጠሉት ቅዱስነታቸው እግዚአብሔር ይህንን የርሱን ፍቅር በታሪክ ውስጥ ቀስ በቀስ በመግለጹ የተነሳ ታላቅ የሆነ አስተማሪ መሆኑን አስመስክሯል ያሉት ቅዱስነታቸው በእለቱ በቀዳሚነት ከትንቢተ ሆሴዕ ከምዕራፍ 11 ከቁጥር 1 እስከ 19 ተወስዶ በተነበበው የእለቱ የመጀመሪያው ምንባብ ላይ ተመርኩዘው ቅዱስነታቸው እንደገለጹት እግዚአብሔር የነበረውን ፍቅር የገለጸው ኃይል በመጠቀም እንዳልሆነ ገልጸው ሕዝቤን እጁን ይዤ እንዲራመድ ያስተማርኩተን የነበርኩ እንከባከባቸውም ነበር በማለት እግዚአብሔር ተናግሮ እንደነበረ ቅዱስነታቸው አስታውሰዋል። ቅዱስነታቸው ይህንን በተመለከተ ደግሞ የሚከተለውን ብለዋል።
Dio come manifesta l'amore con le cose grandi? No, si impiccolisce con questi gesti di tenerezza, di bontà, si fa piccolo, si avvicina.
እግዚአብሔር ፍቅሩን የሚገልጸው እንዴት ነው? በተላላቅ ነገሮች አማካይነት ነው ወይ? በፍጹም አይደለም። እግዚአብሔር ፍቅሩን የሚገልጸው ራሱን ትንሽ በማድረግ ነው። ራሱን በማሳነስ በርህራይና በመልካም ተግባሩ ነው ፍቅሩን የሚገልጸው። እኛን ይቀርበናል በዚህ ቅርበትና በዚህ ትህትና እርሱ ለኛ ያለውን ታላቅ የሆነ ፍቅር እንድንረዳ ያደርገናል። ታላቅነቱን የምንረዳው በትንሽነቱ ነው ማለታቸውም ተገልጿል። እግዚአብሔር ልጁን ወደኛ መላኩን የላከውም የሰውን ሥጋ እንዲለብስ አድርጎ እንደሆነ ልጁም ራሱን በትህትና እስከ ሞት ድረስ ዝቅ አድርጎ እንደነበረ በመግለጽ ስብከታቸውን የቀጠሉት ቅዱስነታቸው ይህ የእግዚአብሔር ምስጢራዊ ፍቅር መገለጫ እንደሆነ ጠቅሰው ታላቅነቱን የሚያሳይ ታላቅነት በትህትናው ተገልጿል ካሉ በኋላ የአንድ ክርስቲያን አካሄድ በዚህ መልክ ሊገለጽ ይገባዋል ብለዋል። ይህንን በተመለከተ ደግሞ ቅዱስነታቸው የሚከተለውን ብለዋል።
Quando Gesù vuol insegnarci come deve essere l'atteggiamento cristiano, ci dice poche cose.
ኢየሱስ የአንድ ክርስቲያን ባህሪ ምን መሆን እንዳለበት ባስተማረን ወቅት የተናገረው በጣም ጥቂት የሚባሉ ቃላትም ብቻ ነበር።
Ci fa vedere quel famoso protocollo sul quale noi tutti saremmo giudicati. Cosa dice? Non dice io penso che Dio è così, ho capito l'amore di Dio, no. Io ho fatto in piccolo l'amore di Dio.
ይህንንም ያደረገው እኛ ሁላችን የምንዳኝበትን መመዘኛ ብቻ በመጥቀስ ነበር። ታዲያ ይህንን በተመለከተ ምን አለ? እግዚአብሔር እንዲህ ነው ቢያስባለው። የእግዚአብሔርን ፍቅር ተረድቻለሁ በፍጹም አላለም። በፍጹም የእግዚአብሔርን ፍቅር ራሴን ዝቅ በማድረግ ገልጫለሁ።
ወዳቱ ተማንሻሪ አርፋማቶ
ለተራበው ምግብን፣
ወዳቱ ዳቤረ ላሰታቶ
ለተጠማው ደግሞ መጠጥን፣
ኦቪሲታቶ ላማላቶ ኢል ካርቸራቶ le opere di misericordia sono proprio la strada di amore che Gesù ci insegna in continuità con questo amore di Dio grande.
ለታረዘው ልብስን የታሰረውን በመጎብኘት እነዚ ኢየሱስ ያስተማረን የምህረት ተግባራት የእግዚአብሔር ፍቅር በዘላቂነት የሚያስተምሩን የፍቅር መንገዶች ናቸው ማለታቸውም ተገልጿል። ስለ ፍቅር ታላላቅ የሆኑ ሐሳቦችንና ታሪኮችን በማንሳት ማውራት በራሱ ብዙ ፋይዳ እንደሌለው በመጥቀስ ስብከታቸውን የቀጠሉት ቅዱስነታቸው ነገር ግን ኢየሱስ ባሳየን ትህትና በመታገስ ትናንሽ በሚባሉ ነገር ግን ተጨባጭ በሆነ መልኩ ፍቅርን በተግባር መግለጽ የምንችል ሰዎች ልንሆን እንደሚገባ ገልጸው በየለቱ በመናደርጋቸው የምህረት ተግባራት ትህትናን እንድንላበስና ቀጣይነት ባለው መልኩ የክርስቶስን ፍቅር እንድንኖር በማድረግ በቅድሚያ ለኛ በመቀጠል ደግሞ ለሌሎች ይህንን የክርስቶስን ፍቅር ማዳረስ እንችላለን ካሉ በኋላ ለዕለቱ ያዘጋጁትን አስተንትኖ አጠናቀዋል። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን ያማረኛው የስርጭት ክፍል የሚቀርብላችሁን የአርብ የሰኔ 1 2010 ዓ.ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን በመከተል ርዕሰ ሊቃነ ጳጳሳት ፍራንቼስኮ በጥር 16 2010 ዓ.ም በሉርድ በተካሄደው 52ኛው ዓለም አቀፍ የመገናኛ ብዙሃን ቀን ጉባኤ ላይ እውነት ነጻ ያወጣችኋል የውሸት ዜናና ጋዜጠኛ ለሰላም በሚል አርዕስት ያስተላለፉትን መልእክት ክፍል 2 በድጋሜ እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን። የሐሰት ዜናዎችን እንዴት ለይተን ማወቅ እንችላለን? ማንኛችንም ብንሆን እነዚህን ውሸቶች የመቃወም ግዴታ እንዳለብን ይሰማናል። የተጣራና እውነት የሆነ መረጃ ብዙን ጊዜ ሆን ተብሎ በተሳሳተ ሁኔታና በተዘዋዋሪ በሚያሳዝን መልኩ በማታለልና አንዳንድ ጊዜም የተራቀቁ የስነ ልቦናዊ ዘዴዎችን በመጠቀም ላይ ተመስርቶ ሐሰት በሆነ መልኩ ስለሚቀርብ ይህንን መለየት ቀላል የሆነ ተግባር አይደለም። ሰዎች በመገናኛ ብዙሃን የሚቀርቡ የሐሰት ዜናዎች ጋር ከመተባበርና እነዚህን የሐሰት ዜናዎችን ከማሰራጨት ይልቅ መረጃዎችን በሚገባ መተንተን፣ መረጃዎችን በአግባቡ እንዲተረጎሙና እንዲገመገሙ፣ ውሸት የሆኑ ዜናዎችን እንዲያስተባብሉና እንዲያጋልጡ፣ በዚህም ረገድ ንቁ ተሳትፎ እንዲያደርጉ ለማስተማር የሚረዱ የትምህርት ፕሮግራሞች ሲሰጡ ቆይተዋል። ይህንን ክስተት ለመግታት ያስችል ዘንድ ችግሩን የሚመለከቱ ደንቦችን ለማቋቋም የሚረዱ ተቋማትና ሕጋዊ እርምጃዎችን ለመውሰድ የቴክኖሎጂና የብዙሃን መገናኛ ተቋማት ኩባንያዎች መስፈርቶችን በማስቀመጥ በእጃቸው የሚገኙትን በሚሊዮኖች የሚቆጠሩ ዲጂታል የግለሰቦች የግል መገለጫ መለያዎችን ተጠቅመው ይህንን ችግር ለመቅረፍ የሚያግዙ ሥራዎችን እያከናወኑ ባለመሆናቸው በጣም ያስደንቃል። ሆኖም ግን የተዛባ መረጃን መከላከልና ለይቶ ማወቁ ጥልቅና ጥንቃቄ የተሞላበት የማስተዋል ሂደት ይጠይቃል። የእባቡ ዘዴ በመባል የሚታወቀውን ዘዴ በመጠቀም በማንኛውም ጊዜና ቦታ ላይ እርምጃን ለመውሰድና ለማጥቃት ዝግጁ የሆኑትን ሰዎች እኛ ለይተን ማወቅና ማጋለጥ ይኖርብናል። ይህ የሰይጣን የማጭበርበር ችሎታ በመጽሐፍ ቅዱሳችን በዘፍጥረት መጽሐፍ ውስጥ በሰው ልጆች ታሪክ አጀማመር ላይ የመጀመሪያውን የሐሰት ዜና ፈጠረ። ኦሪት ዘፍጥረት ምዕራፍ 3 ከቁጥር 1 እስከ 15 ላይ እንደ ተጠቀሰው በሰው ልጆች ኃጢአት አሳዛኝ ታሪክ የጀመረው የሰው ልጅ የገዛ ወንድሙን መግደል በጀመረው ዘፍጥረት 4 ላይ እንደ ተጠቀሰው በእግዚአብሔር በጎረቤት በማኅበረሰቡና በፍጥረታትም ላይ ሳይቀር በሚሰሩ ስፍር ቁጥር የሌላቸው ክፉ ድርጊቶች ላይ የሰው ልጆች እንዲሰማሩ አደረገ። የዚህ የተዋጣለት የውሸቶች ሁሉ አባት የሆነው የእባቡ ዕቅድ ከዚህ ጋር በጣም የሚመሳሰል ሲሆን በስውር የሚሠራ ተንኮል በማባበል ልብን በማሞቅ ወደ ውስጥ የሚገባ ውሸትና ክርክር በጣም አደገኛ ነው። በመጀመሪያው የኃጢአት ታሪክ ውስጥ ፈታኙ ወደ ሴቲቷ በመቅረብ በርግጥ እግዚአብሔር በአትክልቱ ስፍራ ካሉ ዛፎች ከማንኛቸውም እንዳትበሉ ብሏልን? ኦሪት ዘፍጥረት ምዕራፍ 3 ቁጥር 1 ላይ እንደ ተጠቀሰው በማለት ለሷ ደህንነት የተጨነቀ በመምሰል በተጨማሪም ለርሷ የሚያስብ ጓደኛ በመምሰል በከፊል ትክክለኛው ነገር መናገር በጀመረበት ወቅት ሴቲቱም ነገር ግን መልካምና ክፉ ከሚያሳውቀው ዛፍ አትብላ፣ ምክንያቱም ከርሱ በበላ ቀን በርግጥ ትሞታለህ። ኦሪት ዘፍጥረት ምዕራፍ 2 ቁጥር 17 ላይ እንደ ተጠቀሰው የሚለውን የእግዚአብሔር ቃል በማስታወስ የእባቡን ሐሳብ ታርማለች። ነገር ግን ሴቲቱ በየዋህነት መንፈስ እባቡን እንዲህ አለችው፣ በአትክልቱ ስፍራ ካሉ ዛፎች ፍሬ መብላት እንችላለን። ነገር ግን እግዚአብሔር በአትክልቱ ስፍራ መካከል ከሚገኙ ዛፍ ፍሬ እንዳትበሉ እንዳትነኩትም አለበለዚያ ግን ትሞታላችሁ ብሏል። ኦሪት ዘፍጥረት ምዕራፍ 3 ቁጥር 2 ላይ እንደተጠቀሰው በማለት በየዋህነት ትመልስለታለች። ይህ የሴቲቱ መልስ ሕጋዊ መሰረት የነበረውና በአዎንታዊ ቃላቶች የተሞላ ነው። የእባቡን መልስ ካዳመጠች በኋላና አታላዩ በፈጠረው እውነት በሚመስሉ መልሶች በዚያም በመሳብ ሴቲቱ ትታለላለች። ነገር ግን አሁንም ቢሆን ሴቲቱ እባቡ ያቀረበውን መረጃ እውነተኛ መሆኑን ወይም አለመሆኑን ማረጋገጫ በመሻት ይህንን ከበላን አንሞትም ወይ ብላ ጥያቄ ታቀርባለች። ፍሬውን በበላችሁ ጊዜ ዓይናችሁ እንደሚከፈትና መልካምና ክፉን በማወቅ እንደ እግዚአብሔር እንደምትሆኑ እግዚአብሔር ስለሚያውቅ ነው። ኦሪት ዘፍጥረት ምዕራፍ 3 ቁጥር 5 ላይ እንደተጠቀሰው ብሎ በመመለስ በዚያም ተግባሩ ፈታኙ አፍራሽ ተግባሩን እውነታ የተላበሰ በሚመስል መልኩ ያቀርበዋል። እግዚአብሔር የሰጣቸው የአባትነት ትእዛዝ ለነርሱ በጎ በማሰብ የነበረ ቢሆንም ቅሉ ነገር ግን በጠላት የማታለል ተግባር የተነሳ ሴቲቱም የዛፉ ፍሬ ለመብላት መልካም ለዓይን የሚያስደስትና ጥበብንም ለማግኘት የሚያጓጓ እንደሆነ ባየች ጊዜ ከፍሬው ወስዳ በላች፣ ከእርሷም ጋር ለነበረው ለባሏ ሰጠችው፣ እርሱም ተቀብሎ በላ። ኦሪት ዘፍጥረት ምዕራፍ 3 ቁጥር 6 ላይ እንደተጠቀሰው በዚህም ምክንያት የእግዚአብሔር ትእዛዝ ዋጋ ቢስ ሆነ። ይህ በመጽሐፍ ቅዱስ ውስጥ የተጠቀሰው ታሪክ አሁን ላነሳነው ሐሳብ መሠረታዊ የሆነ አስተንትኖ እንድናደርግ አስፈላጊ የሆነውን ነገር በማሳየት የተዛባ መረጃ በጣም ጎጂ የሆነ ነገር እንደሆነ በማሳየት በተቃራኒው ደግሞ የተዛባ ወይም ሐሰት የሆነ መረጃዎችን ማመን የሚያስከትለው አስከፊ የሆነ ውጤት እንድንረዳ ያደርገናል። ሌላው ቀርቶ ትንሽ የተዛባ እውነት በራሱ እንኳን አደገኛ የሆነ ውጤት ሊያስከትል ይችላል። እነዚህ አደጋ ላይ የሚጥለን ራስ ወዳድነታችን ወይም ደግሞ ስግብግብነታችን ነው። የሐሰት ዜናዎች ብዙውን ጊዜ ብዙዎቹን ያታልላሉ። በፍጥነት በመሰራጨታቸው የተነሳ ደግሞ እነርሱን ማስቆም በጣም ከባድ ነው። ይህም የሚሆንበት ምክንያት እነሱን ማሰራጨት በራሱ የማኅበራዊ የመገናኛ አውታሮችን ያበረታታል በሚል ሕሳቤ ሳይሆን ነገር ግን በሰው ልጆች ውስጥ በቀላሉ ሊሰርጽ በሚችለው የስግብግብነት መንፈስ ምክንያት የተነሳ ነው። የተንሰራፋው የኢኮኖሚያዊ የማጭበርበሪያ ተግባሮች እነዚህን የሐሰት መረጃዎችን በማሰራጨት ለሥልጣን ያላቸውን ጥማት ሀብትን ለማጋበስና ለመደሰት መሻትን ያመጣል። ይህም ይበልጥ አሳዛኝ የሆነ ነገርን በመፍጠር ተጠቂዎች እንድንሆን ያደርገናል። ከዚህም በከፋ መልኩ ውስጣዊ ነጻነታችንን ሊያሳጣን ከሚችሉ ውሸቶች በባሰ ሁኔታ ከአንዱ ውሸት ወደ ሌላ ውሸት በመሄድ ወደ ሌላ አቅጣጫ እንድናመራ ያደርጋሉ። ይህም በጣም አሳዛኝ የሆነ ነገርን በመፍጠር ጭንቀት ውስጥ ይከተናል። ሰዎች ክፉን ከደጉ በመለየት መልካም የሆኑ ውሳኔዎችን ማድረግ እንዲችሉ የእኛን ጥልቅ ምኞቶችንና ዝንባሌዎችን እንዴት ማስተካከል እንደሚገባን ነገሮችን በሚገባ እንዲገመገሙና ፍላጎቶቻችንንና ዝንባሌዎቻችንን በሚገባ እንዲረዱ መልካም ለሆኑ ነገሮች ዐይናችንን እንድንከፍትና ማንኛውንም ፈተና ማለፍ ይችሉ ዘንድ ትምህርት እውነታን ለይቶ ለማወቅ አስፈላጊ የሆነ ነገር ነው የምንለው በዚሁ ምክንያት የተነሳ ነው። ¶¶ ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በጥር 16 2010 ዓ.ም ምረት በሎርድ በተካሄደው 52ኛው ዓለም አቀፍ የመገናኛ ብዙሃን ቀን ጉባኤ ላይ እውነት ነጻ ያወጣቸዋል የውሸት ዜናና ጋዜጠኛ ለሰላም በሚል አርዕስት ያስተላለፉትን መልእክት ክፍል 2 በድጋሚ ነበር ያስደመጥናችሁ። አብራችሁን በመሆን ዝግጅቶቻችንን በሙሉ ስለተከታተላችሁ ከልብ እናመሰግናለን። ሰላም ለሁላችን።
የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ ያማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።